የስምንተኛው ቀን ቪፓሻና ኮርስ የመምህር ጎንካ ንግግር። የስምንተኛው ቀን አለፈ። አሁን ሁለት የሥራ ቀናት ብቻ ይቀራቸዋል። ነገር ግን በትጋት ለመስራት አንድ ቀን ብቻ ነው የሚቀራቸው። ቢሆንም ኮስተር ብሎ ለሚሰራ ሰው አንድ ቀን እንኳን ቀላል አይደለም። ቴክኒኩን እንደምትሰሩ በሚፈልገው መሰረት ጠንክራችሁ ስሩ። በጣም ብዙ ጥቅም ታገኛላችሁ። ሌላው ጠቃሚ ነገር ደግሞ ቴክኒኩ በደንብ ይግባችሁ። ይህም ወደ ቤታችሁ ከተመለሳችሁ በኋላ ይህን ቴክኒክ በሥነ ሥርዓት እንድትለማመዱና እንዲሁም በዕለት ተዕለት ኑሯችሁ ላይ እንድትጠቀሙበት ይረዳችኋል። ካለበለዚያ ጠንክራችሁ ብትሰሩም፣ ኮስተር ብላችሁ ብትሰሩም በትክክል ካልሰራችሁ በዚህ ቴክኒክ ማግኘት የሚገባችሁ ጥቅም ያመልጣችኋል። የዚህ ቴክኒክ ሁለት ጠቃሚ ነጥቦች በደንብ ይግባችሁ። ሁለቱም እኩል ጠቃሚ ናቸው። የሰውነታችሁን ስሜት ማጤንና እንዲሁም ጭፍን ምላሽ ሳትሰጡ በሰከነ መንፈስ ውጤቱን መቀበል። ማጤን፣ ከዛ በሚዛናዊ አእምሮ ውጤቱን መቀበል። አብረው ነው የሚሄዱት። ልክ እንደ ወፍ ሁለት ክንፎች፣ ትልቀታቸውም ጥንካሬያቸውም እኩል መሆን አለበት። ካለብለዛ ወፊቱ አትበርም። ልክ እንደ ፈረስ ጋሪ ሁለት ጎማዎች፣ ትልቀታቸውም ጥንካሬያቸውም እኩል መሆን አለበት። ካለብለዛ ጋሪው አይሄድም። ስለዚህ የሰውነት ስሜት የማጤን ችሎታና ከዛ በሚዛናዊ አእምሮ ጭፍን ምላሽ ሳትሰጡ የመቀበል ችሎታችሁ እኩል መሆን አለበት። የሰውነት ስሜታችሁን ማጤን በደንብ እየቻላችሁ ግለ ስሜታችሁ የምትገዙ ከሆነ፣ ማለትም ምላሽ የምትሰጡ ከሆነ ቴክኒኩ አይሰራም። እንዲሁም አእምሯችሁ በጣም ሰክኖ ነገር ግን ሰውነት ስሜት ማጤን ካልቻላችሁ አሁንም ቴክኒኩ አይሰራም። በውጭ የሚካሄደውን እውነት፣ የጓጎለው እውነት ማጤን ከቻላችሁ ጥሩ ነው። ግን ይህ ቪፓሻና አይደለም። ሌላው ቀርቶ በሰውነታችሁና በአእምሯችሁ ላይ የሚከሰቱትን የጓጉሉ እውነቶች፣ ማለትም በሰውነታችሁ ላይ ማንኛውም የምታደርጉትን ነገር እያጤናችሁ ከሆነ እንዲሁም በአእምሯችሁ ላይ የሆነ ጠንከር ያለ የንዴት ወይም የደስታ ሀሳብ ሲመጣ ካጤናችሁ ጥሩ ነው። ነገር ግን ይህ የበራው ሰውዬ ትምህርት አይደለም። እሱ ሁል ጊዜ ከሰውነት ስሜት ጋር ነው እንድንሰራ የሚፈልገው። ከቡዳ በፊት፣ በቡዳ ጊዜ እንዲሁም ከቡዳ በኋላ አስተማሪዎች ነበሩ። እንዲያው በመጥፎ ሐሳብ ከተመረዙ አንዳንድ አስተማሪዎች በስተቀር ሌሎቹ ትክክለኛ ንጹህ ወይም ቅዱስ አስተማሪዎች የሚመክሩት አንድ አይነት ነገር ነው። ለእነዚህ ለስሜት ሕዋሳት በሮች አትገዙ፣ ምንም ምላሽ አትስቱ፣ ቅርጽ፣ ከለር፣ ብርሃን፣ ድምፅ፣ ሽታ፣ ጣዕም፣ ዳሰሳ፣ አስተሳሰብ የመሳሰሉት የስሜት ቁሶች ደስ ሊሉ ወይም ደስ ላይሉ ይችላሉ። ምንም ምላሽ አትስቷቸው። ፍላጎት ወይም ጥላቻ በእነሱ ላይ አታመንጩ። ይህ በጎተማ የተገኘ አዲስ ነገር አይደለም። የእሱ ነፃነት የተገኘው በዚህ አይደለም። እሱ የበራው ወደ ውስጠኛው አእምሮ ክፍል ጠልቆ ገብቶ የችግራችንን ዋና መንስኤ ማግኘቱ ላይ ነው። ሌሎቹ እነዚህን የስድስት ስሜት በሮች ወይም ሰላያተና የችግሮች መንስኤ አድርገው ሲወስዱ፣ ልክ ፍላጎትና ጥላቻ በእነሱ ምክንያት እንደሚጠነሰስ ነገር፣ ምክንያቱም ከውጭ ሲያዩት እውነቱ እንደዛ ይመስላልና። ነገር ግን የቡዳ ግኝት ሰላያተና ፓቸያ ፓሰ ስድስት የስሜት በሮች ከራሳቸው ቁሶች ጋር ይገናኛሉ። ፓሰ ፓቸያ ቬደና፣ ይህ ግንኙነት በሰውነት ላይ ደስ የሚል ወይም ደስ የማይል ስሜት ይፈጥራል። ቬደና ፓቸያ ተነሃ፣ የእናንተ ፍላጎት ወይም ጥላቻ የሚመጣው በሰውነታችሁ ላይ ደስ የሚል ወይም ደስ የማይል ስሜት ከተሰማችሁ በኋላ ነው። ይህ ድልድይ ጠፍቶ ነበር። ሰዎች ከመጓጓትና ከጥላቻ ነፃ ለመውጣት ሁሉም እንደታገሉ ነው። ነገር ግን ሁሉም ከላይ ከላይ ነበር የሚሰሩት። ስሩ መቼም ተነክቶ አያውቅም። ችግራቸውን ከስሩ ለመነቃቀል በሰውነት ስሜት ደረጃ ገብተው መስራት እንዳለባቸው አውቁም ነበር። ጎተማ ቡዳ ለሰው ልጆች ያበረከተው ድርሻ ይህን ነበር። ከሰውነት ስሜት ጋር እየሰሩ ውስጥ የተቀበረውን መከራ እየፈነቀሉ ማውጣት። ስለዚህ የሰውነት ስሜትን ካልተጠቀማችሁ ማጤኑ የተሟላ አይሆንም። የሰውነት ስሜትን ማጤን። እነዚህ ስሜቶች ቢያስደስቱ ባያስደስቱ ምላሽ ሳይሰጡ በሚዛናዊ አእምሮ መቀበል። እነኚህ ናቸው የዚህ ጋሪ ጎማዎች። እነዚህ ናቸው የዚች ወፍ ክንፎች። ለእናንተ በቴክኒኩ ወደፊት ለመግፋት ሁለቱም በጥልቀትም ሆነ በጥንካሬ እኩል መሆን አለባቸው። ስራችሁን ትንፋሽ በአነስተኛ አፍንጫ ክፍል በማጤን ጀምራችሁ። ይህን እንድታደርጉ ሲፈልግ የራሱ ምክንያት ነበረው። በትልቅ የአካል ክፍል ብትሰሩ ኖሮ አእምሯችሁ ያን ያህል አይሾልም ነበር። ዝም ብሎ እንደ ደሎት ደግሞ ይቀራል። የጓጉሉና ጠንካራ ስሜቶችን ብቻ ነበር ማጤን የሚችለው። እዚህ ጋር ህመም፣ እዚያ ጋር ግፊት፣ እዚያ ጋር ሙቀት፣ ሁሌ የጓጉሉ ስሜቶችን እና መቼም አይሾልም ነበር። ነገር ግን የምታተኩሩበት ቦታ በጠበበ ቁጥር አእምሯችሁ ስለሚሾል ረቂቅ የሰውነት ስሜቶችን ማግኘት ይጀምራል። በሶስተኛው ቀን በአፍንጫችሁ አካባቢ ስሜት መሰማት ጀመራችሁ። ከዛ ማተኩሪያውን ቦታ የበለጠ አጠበባችሁት እና በዚህ በአነስተኛ ቦታም ስሜት መሰማት ቻላችሁ። ከዛ በኋላ በሁሉም የሰውነታችሁ ክፍል ያለውን ስሜት በቀላሉ ለመቃኘት በቃችሁ። ይህ በነፃነት ጎዳና በጣም ጠቃሚ ጣቢያ ነው። አንድ ሰው በማንኛውም የሰውነቱ ክፍል ስሜት መሰማት አለበት። የጓጉለ ወይም የረቀቀ የትኛውም የሰውነት ክፍል ድፍን ወይም በድን ማለትም ያለምንም ስሜት መቅረት የለበትም። የሰውነት ስሜት በየትኛውም የአካላችን ክፍል ሁል ጊዜ አለ። ነገር ግን አእምሯችን ስሜቶችን ለማግኘት በጣም ሹልና ንቁ መሆን አለበት። ይህ በጣም ጠቃሚ ጣቢያ ነው። ነገር ግን በግድ ስሜትን መፍጠር አትችሉም። ስለዚህ ተውት፣ በራሱ ጊዜ ይሁን። የእናንተ ስራ ብቻ ስሜት የሌለበት ቦታ ስትደርሱ እዚያ ጋር ትንሽ ቆየት በሉ። ለአንድ ደቂቃ ያህል ቆዩ። ከዛ እንደገና ተንቀሳቀሱ። ተመልሳችሁ በሌላኛው ዙር ስትመጡ አሁንም ለአንድ ደቂቃ ቆየት በሉ። በጣም በትዕግስት ረጋ በማለት ስትሰሩ አእምሯችሁ እየሾለ 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 ሲመጣ ታዩታላችሁ። ከዛ በጣም የረቀቁ ስሜቶችን ማዳመጥ ይጀምራል። ቀስ በቀስ በሰውነታችሁ ላይ ያሉትን ሁሉንም የሰውነት ስሜቶች ማጤን ትጀምራላችሁ። ሌላው ጠቃሚ ጣቢያ አጠቃላይ በአእምሯችሁና በሰውነታችሁ ላይ ያለው የጓጉሎ ነገር በሙሉ ይሟሟና ሁለመናችሁ ወደ እርግብግቢትነት ይቀየራል። ባንጋ ይባላል። ባንጋ ማለት ሙሉ በሙሉ መሟሟት ማለት ነው። አሁንም ምንም ማድረግ አትችሉም። በራሱ ጊዜ ይምጣ። እናንተ ብቻ ተረጋግታችሁ አጤኑ። አእምሯችሁ ቀስ በቀስ እየሾለ እየዳበረ እየነቃ ይመጣና ሁሉንም በሰውነታችሁ ላይ ያሉትን የጓጉሉ ስሜቶች እየከፋፈለ እየሰነጣጠቀ እየበታተነ እየሰነጣጠቀ እየበታተነ ይመጣል። ከዛ እነዚህ ስሜቶች እየሟሙ 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 ይመጣሉ። ይህ ባንጋ ነው። ነፃ የሆነ የእርግብግብ ጅረት፣ ረቂቅ የሆነ የእርግብግብ ጅረት በአጠቃላይ ሰውነታችሁ ላይ ይሰማችኋል። ይህ በጣም ጠቃሚ ጣቢያ ነው። ነገር ግን እሱ እንደሚለው በጣም አደገኛም ጣቢያ ነው። አደገኝነቱም ከዛ ከማይጥም የሰውነት ስሜት ወጥታችሁ በድንገት እንደዚህ በደስታ የሚያስነዝር ስሜት መሰማት ሲጀምራችሁ፣ ያው የአእምሯችሁ የዶሮ አመል ነውና ይህን ስሜት በጣም ይወደውና ሙጭጭ ይልበታል። እንዴት ደስ ይላል እያላችሁ ማሰብ ትጀምራላችሁ። አደገኝነቱም ይህ ነው። በጣም አደገኛ። አንድ ሰው በማይጥም ስሜት ላይ ተረጋግቶ ማጤን ይችላል። ምክንያቱም ያ የሚሟሟና ደስ የሚል ስሜት ሌሎቹ እንደተሰማቸው ነው የሚሰማኛል ብሎ ስለሚያስብ። ነገር ግን ይለስላሳ ስሜት ሲመጣ በጣም ሙጭጭ ይልበታል። ይህ በጣም አስፈሪ ደረጃ ነው። አንድ ሰው በዚህ ደስ በሚል ስሜት ላይ ሙጭጭ ላለ ማለት በጣም መጠንቀቅ አለበት። ካለበለዚያ በጎዳናው ወደፊት መግፋቱን ያቆማል። እሱ ብቻ ሳይሆን ወደ ኋላ መመለስም ይጀምራል። ምክንያቱም አሁን አዲስ ፍላጎትና ጉጉት ማመንጨት ትጀምራላችሁ። ይህ ደስ የሚል ስሜት ዘላለማዊ አይደለም። ይመጣል። ከዛ እንዲሆነ ጥልቅ ስር የሰደደ ሳንካራ መንቅሎ ወደ ላይኛው አእምሮ ክፍል ያወጣል። ይህ ጥልቅ ሳንካራ እንዲህ ሰውነታችን ባይሟሟ ኖሮ አይጋለጥም ነበር። ነገር ግን አጠቃላይ ሰውነታችን ሲሟሟ ውስጥ የተቀበሩ የጓጎሉ ግድፎች ስለሚደረስባቸው አሁን ወደ ላይኛው አእምሮ ክፍል ለመውጣት ይገደዳሉ። እና የዚህ ሳንካራ ተፈጥሮ በጣም የጓጎለና ጠንካራ የሰውነት ስሜት ሊያመጣ ይችላል። በዚህ ምክንያት እንደገና የማይጠም ስሜት በሰውነታችሁ ላይ መሰማት ይጀምራል። ከዛ ድብርት በድብርት ሆናላችሁ። በቃ አሁን ወደ ኋላ ተመለስኩኝ ማለት ነው። ምን የመሰለ ውብ ስሜት ሲሰማኝ ቆይቶ አሁን እንደገና ተመልሶ ይህ አስጠሊታ ስሜት መጣ እያላችሁ መነጫነጭ ትጀምራላችሁ። ይህ ማለት ዳማ በደንብ አልገባችሁም ማለት ነው። የስሜት ጨዋታ ነው የተያያዛችሁ። እድሜ ልካችሁን ይህን ስታደርጉ ነበር የነበረው። ድምፅ፣ የሚጥም የማይጥም፣ የሚታይ ነገር፣ የሚጥም የማይጥም፣ ሽታ፣ የሚጥም የማይጥም፣ ጣዕም፣ የሚጥም የማይጥም፣ ሐሳብ፣ የሚጥም የማይጥም፣ ዳሰሳ፣ የሚጥም የማይጥም። በተመሳሳይ ሁኔታ አሁን ደግሞ የሰውነት ስሜት የሚጥም የማይጥም። ዝም ብላችሁ በጉጉት ወይም በጥላቻ ምላሽ ትሰጣላችሁ። ታዲያ ይህ ምን ለውጥ ያመጣል? ዳማ ምንም አልገባችሁም። እንዲህ በተደጋጋሚ ማስጠንቀቂያ እየተሰጠ የተወሰኑ ተማሪዎች አሉ። ሁልጊዜ ኮርስ፣ እንደገና ኮርስ፣ እንደገና ኮርስ እየደጋገሙ ይወስዳሉ። ነገር ግን ቴክኒኩ ምንም አይገባቸውም። ዳማ ምንም አይገባቸውም። የሚጥም ስሜት በሰውነታቸው ላይ ሲሰማቸው በደስታ ይፈነድቃሉ። የማይጥም ስሜት በሰውነታቸው ላይ ሲሰማቸው በጣም ይማረራሉ። ይህን የስሜት ጨዋታ ሲጫወቱ ይኖራሉ። ይህ ምንም ቪፓሻና አይደለም። በጭራሽ። በትክክል ሰርታችሁ የሚገኘውን ጥቅም እንድታገኙ የዚህ ቴክኒክ ፍሬ ነገሩ እንዲገባችሁ ጥንቃቄ አድርጉ። ወደ ስሩ፣ ወደ ሰውነት ስሜት ደረጃ ሄዳችሁ ከዛ ለሚከሰተው ስሜት ምንም ምላሽ አትሰጡም። የፈለገው አይነት ስሜት በሰውነታችሁ ላይ ቢከሰት ሁሉም ስሜት፣ የጓጎለ ወይም የደቀቀ፣ ደስ የሚል ወይም ደስ የማይል፣ ሁሉም ባህሪያቸው አንድ ነው። ይከሰታሉ፣ ያልፋሉ። ይከሰታሉ፣ ያልፋሉ። ይከሰታሉ፣ ያልፋሉ። ይህንን ነው በተግባር መገንዘብ ያለባችሁ። በጣም ጠንካራ የጓጎለ የሰውነት ስሜት መጀመሪያ ይከሰታል። ይህ ግልጽ ነው። ከዛ ከተወሰነ ጊዜ በኋላ ውሎ አድሮ ያልፋል። ብዙ የሚቆይ ይመስላል፣ ግን ያልፋል። ይኸው ጠንካራ የጓጎለ የሰውነት ስሜት ሲሟሟና ወደ እርግብግቦች ሲቀየር ባህሪው አሁንም ያው ነው። ይከሰታል፣ ያልፋል። ይከሰታል፣ ያልፋል። ነገር ግን አሁን የሚካሄደው በከፍተኛ ፍጥነት ነው። ልክ እንደ ተከሰተው ወዲያው ያልፋል። ቢሆንም ባህሪው ያው ነው። ይከሰታል፣ ያልፋል። ይህ ባህሪ በግልጽ እንዲገባችሁ ያስፈልጋል። እዩት፣ እየተቀያየረ ነው። መቀያየር፣ መቀያየር። መከሰት፣ ማለፍ። መከሰት፣ ማለፍ። ይህ ደግሞ ምንም አያጓጓም፣ አያስጠላም። በዚህ ሁኔታ ነው የአእምሯችሁን የድሮ አመል የምትቀይሩት። ካለበለዚያ ይህ የመባዛት ሂደት እንደቀጠለ ነው። ከሳንካራ በኋላ ሌላ ሳንካራ፣ በእያንዳንዱ ሰከንድ አንድ አይነት ወይም ሌላ አይነት ሳንካራ እንዳመነጫችሁ ነው። ምክንያቱም በህይወት እስካለን ድረስ በእያንዳንዱ ሰከንድ በሰውነታችን ላይ ስሜት አለ። በእያንዳንዱ ሰከንድ አንድ አይነት ወይም ሌላ አይነት ስሜት አለ። እና የውስጠኛው አእምሮ ክፍል ሁሌም ከነዚህ ስሜቶች ጋር እንደተገናኘ ነው። ብትተኙም ብትነቁም 24 ሰዓት የውስጠኛው አእምሮ ክፍል የሰውነት ስሜትን እንዳስተናገደ ነው። ለምሳሌ በእንቅልፍ ውስጥ እያላችሁ ምንም ከባድ እንቅልፍ ቢወስዳችሁም በትክክል የተኛው የላኛው አእምሮ ክፍል ብቻ ነው። የውስጠኛው አእምሮ ክፍል ሁልጊዜም ከሰውነታችሁ ስሜት ጋር እንደተገናኘ ነው። አንድ ቢንቢ መጣ በተኛችሁበት ነከሰቻችሁ እንበል። የውስጠኛው አእምሮ ክፍል ወዲያው ደስ የማይል ስሜት ስለሚሰማው ጭፍን ምላሽ ይሰጣል። እጃችሁን ልኮ ቢንቢዋን ያባረራል ወይም ይገላታል። አሁንም ደስ የማይል ስሜት በሰውነታችሁ ላይ አለ። ስለዚህ ቦታውን እንድታኩት ወይም እንድታሹት ያደርጋል። ልክ እንደዚህ ለሊቱ ሙሉ ቢንቢ ይመጣል፣ ይነክሳል፣ ይመጣል፣ ይነክሳል። የላኛው አእምሮ ክፍል ግን ስለዚህ ጉዳይ ምንም አያውቅም። ማለትም እናንተ ምንም አታውቁም። ይህ ምን ያህል ትልቅ ግድግዳ በሁለቱ መካከል እንዳለ ያሳያል። እንዲሁም ነቅታችሁ እያላችሁ የላኛው አእምሮ ክፍል በውጭ ቁሶች ይጠመዳል። ነገር ግን የውስጠኛው አእምሮ ክፍል አሁንም ከሰውነታችሁ ስሜት ጋር የማያቋርጥ ግንኙነት ስላለው ለእያንዳንዷ ስሜት ምላሽ ይሰጣል። የሆነ ቦታ ግፊት ይሰማችኋል፣ ለሱ ምላሽ ይሰጣል። የሆነ ቦታ ህመም ይሰማችኋል፣ ለሱ ምላሽ ይሰጣል። የሆነ ቦታ ያሳክካችኋል፣ ለሱ ምላሽ ይሰጣል። ይህ ዝም ብሎ ጭፍን ምላሽ መስጠት የዚህ የውስጠኛው አእምሮ አመል ሆኗል። ይህን አመል ውስጥ ገብታችሁ ካልቀየራችሁት መቼም ከመከራችሁ አትወጡም። ዝም ብላችሁ የዛፋችሁን ቅርንጫፍ፣ ቅጠሎች፣ አበቦችና ፍሬዎች ለማሻሻል እየሞከራችሁ ነው። ነገር ግን ስሩ የታመመ ከሆነ ዛፋችሁ መቼም ጤነኛ አይሆንም። የውስጠኛው አእምሯችሁ ጤነኛ ካልሆነ የላኛው ወይም የሚያስበው አእምሮ ክፍል መቼም ጤነኛ አይሆንም። ስለዚህ ቡድሃ ከውስጠኛው አእምሮ ክፍል ጋር መስራት እንዳለብን ደረሰበት። እናንተም ማድረግ የያዛችሁት ይህንኑ ነው። ይህ ነጥብ በጣም ግልጽ መሆን አለበት። ከውስጠኛው አእምሮ ክፍል ጋር መስራት አለብኝ ብላችሁ ራሳችሁን አስታውሱ። ብዙ አይነት የሜዲቴሽን ቴክኒኮች አሉ። እኛ እዚህ የመጣነው እነሱን ለመተቸት አይደለም። ግን ይህን ቴክኒክ በተመለከተ ገና ከመጀመሪያው ስራውን የሚጀምረው ከውስጠኛው አእምሮ ክፍል ጋር ነው። ከውስጠኛው አእምሮ ክፍል ጋር ካልሰራችሁ ምንም አላማችሁ አልተሳካም። ምክንያቱም የማባዛት ሂደት ሁሌም እንደቀጠለ ነው። ከአንድ ሳንካራ በኋላ ሌላ ሳንካራ ሳያቋርጥ ይፈጠራል። በእያንዳንዷ ጊዜ የመጓጓትና የጥላቻ ሳንካራ ታመነጫላችሁ። እንዲሁም ሁልጊዜ የድንቁርና ሳንካራ ታመነጫላችሁ። ማለትም በውስጣችሁ ምን እየተካሄደ እንደሆነ አታውቁትም። ይህ መከራ ነው። ሁሉም ሳንካራ መከራ ነው። ይህ የሳንካራ መባዛት ሕግ በውስጣችን ሁልጊዜም አለ። እንዲሁም በውጭው ዓለም በአትክልት ዓለም ውስጥም ይህ መባዛት ሂደት አለ። በውስጣችንም ይህ መባዛት ሂደት ይካሄዳል። ማባዛትን ማቆሚያው መንገድም አለ። ይህም የድሮ አመላችንን እንድንቀይር ይረዳናል። በውጭው ዓለም አንድ በጣም ትንሽ ፍሬ፣ የበኔን ዛፍ ፍሬ አለን እንበል። በሞቃት ሀገሮች አንድ በኔን የሚባል በጣም ትልቅ ዛፍ አለ። የዛፉ ዘር ደግሞ በጣም ትንሽ ነች፣ የተልባ ፍሬ ታክላለች። ይቺ ደቃቃ ፍሬ በውስጡ ይህ ግዙፍ ዛፍ አለባት። ስትዘራ ያው ዛፉ ይበቅላል እና ያድግና በጣም ትልቅ ይሆናል። እድሜው ደግሞ በጣም ረጅም ነው፣ በክፍለ ዘመናት የሚቆጠር። ታሪኩ በአንድ ደቃቃ ዘር ተጀመረ። ከዛ ዛፉ ያድግና ፍሬ መስጠት ይጀምራል። በእያንዳንዱ ዓመት በመቶ የሚቆጠሩ ፍሬዎች። ከዛ ያን ያህል ክፍለ ዘመን ሲቆይ በቢሊየን የሚቆጠሩ ፍሬዎች፣ እልፍ አላፍ ፍሬዎች ይሰጣል። አስተውሱ ይህ በአንድ ዘር ነው የተጀመረው። ከዛ መቼም የፈለገው ረጅም ጊዜ ቢኖር አርጅቶ የሚወድቅበት ጊዜ ይመጣል። ከዛ ፍሬውን መስጠቱንም ያቆማል። ከላይ ሲታይ አው አንዲት ፍሬ በብዙ ሚሊዮን የሚቆጠሩ ፍሬዎች ሰጠች። ግን ከዛ በኋላ ያው አርጅቶ ሲወድቅ ታሪኩ አለቀ ሊባል ይችላል ይሆናል። ነገር ግን ታሪኩ እዚህ ላይ አያበቃም። የማባዛት ሂደቱ አሁንም ይቀጥላል። እንዴት ይቀጥላል? ያቺ በአንድ ወቅት የተዘራች ዘር ዛፍ ሆና እነኚህን ሁሉ ፍሬዎች ሰጥታለች። የተፈጥሮ ሕግ ነውና በእያንዳንዱ ፍሬ አንድ ወይም ከዛ በላይ የበኔን ዛፍ ዘር አለ። አስቡት እንግዲህ እያንዳንዱ ፍሬ የበኔን ዛፍ ዘር አለው። እያንዳንዱ ዘር ደግሞ ቢተከል ትልቅ የበኔን ዛፍ ያወጣል። እነዚህ ዛፎች እያንዳንዳቸው እልፍ አላፍ ፍሬዎች፣ እልፍ አላፍ ዘሮችን ይሰጣሉ። እንደገና እያንዳንዱ ዘር በውስጡ ትልቅ ዛፍ አለው። እነኚህ ዛፎች እንደገና በሚሊዮን የሚቆጠር ፍሬዎች አሏቸው። እንዲሁም እያንዳንዱ ፍሬ ትልቅ የበኔን ዛፍ ዘር አለው። ይህ የማባዛት ሂደት ምንም ማቆሚያ የለውም። እንዲሁም ተፈጥሮ እንዴት ይህን የማባዛት ሂደት ማቆም እንደምንችል ሊረዳን ይችላል። እርግጥ ነው እያንዳንዱ ዘር በውስጡ ትልቅ የበኔን ዛፍ አለው። ነገር ግን ይህ ዛፍ እንዲያድግ የዳበረ መሬት፣ ውሃ፣ ማዳበሪያ የመሳሰሉት ያስፈልጉታል። ዘሩን በድንጋይ ላይ ብትጥሉት የበኔን ዛፍ አይወጣም። ግን እኛ ችግራችን በአንድ ወቅት በተከልነው የሳንካራ ዘር ምክንያት አሁን በሚሊዮን የሚቆጠሩ እየወጡ ናቸው። እና ለእያንዳንዱ ፍሬዎች በጣም ጥሩ ማዳበሪያ እየሰጠናቸው ነው። ኦ የእኔ ሳንካራ ሆይ እደግልኝ፣ እደግልኝ፣ የእኔ መከራ ሆይ እደግልኝ፣ እደግልኝ እያልን ነው። ምን አይነት ድንቁርና ነው ይሄ? ይሄ ነው እየተደረገ ያለው። ልክ አንድ ሰው በበርሜል ሙሉ ነዳጅ ተሸክሟል። አንድ የእሳት ፍንጣሪ ከውጭ መጥቶ ሲነካው ትልቅ ፍንዳታ ያስከትላል። ከዛ በብዙ ሺህ የሚቆጠሩ አዲስ የእሳት ፍንጣሪዎች ይፈጠራሉ። እናንተ ያልገባችሁ ነገር አሁን የምታመነጩት እያንዳንዱ የእሳት ፍንጣሪ ዞሮ ዞሮ በብዙ ሺህ የሚቆጠሩ ፍንጣሪዎችን እንደሚያመጣ ነው። እንደገና ለእያንዳንዱ ለሚመጡት አዲስ የእሳት ፍንጣሪዎች ሌላ በርሜል ነዳጅ እየጨመራችሁ ችግራችሁን ማባዛት ነው የተያያዛችሁት። በአስተሳሰብ ደረጃ ሲያዩት ይህ የማባዛት ሂደት በጣም አደገኛ ነው። ምንም አይነት ሳንካራ ማመንጨት የለብኝም፣ ሁሉም ሳንካራ መከራ የሚባዛበት ነው ብላችሁ ልትረዱ ትችላላችሁ። ይህ ግን ዝም ብሎ በሐሳብ ደረጃ ነው። በሰውነት ስሜት ደረጃ በተግባር ካልሰራችሁ ከመከራችሁ በምንም መንገድ ነጻ አትወጡም። አንድ ሰው ሌላ ሰው ሊያቃጥለኝ እሳት ወደ እኔ ይዞ ሲመጣ የውሃ ጎማዬን አዘጋጅቼ የጠብቀውና ልክ አጠገቤ ሲደርስ ውሃዬን ከፍቼ እሳቱን አጠፋዋለሁ ብሎ መዘጋጀት እንዳለበት በደንብ ያውቃል። ግን ይህ ዝም ብሎ በሐሳብ ደረጃ ነው። በተግባር ደረጃ ግን ልክ እሳት ይዘው ሲመጣ እኔም ነዳጅ ቧንቧዬን ከፍቼ መቃጠል በባልዲ ነዳጅ እሱ ላይ ደፋበታለሁ። አንተም ተቃጠል፣ እኔም ልቃጠል፣ ሁለታችንም አብረን እንቃጠል። ከዛ ቆየት ብሎ ሲያስበው የሰራው ስራ ትክክል አይደለም፣ እሳት ይዞ ወደ እኔ ሲመጣ በነዳጅ ፋንታ ውሃዬን ከፍቼ ማጥፋት ነበረብኝ ብሎ ይጸጸታል። ከዛ ኃያሉ እግዚአብሔርን ወይም ይህኛውን ወይም ያኛውን አምላክ እባክ ጥፋት አጥፍቻለሁ ምሕረቱን አውርድልኝ ብላችሁ መለማመጥ ትጀምራላችሁ። ነገር ግን በሚቀጥለው ጊዜ ይህንኑ ጥፋት አሁንም ሌላ ጊዜ ራሱኑ ጥፋት ዝም ብላችሁ ትደጋግማላችሁ። ምንም ከዚህ መከራ ነፃ አልወጣችሁ። ምክንያቱም ውስጥ ጠልቃችሁ ምን እየተካሄደ እንደሆነ አታውቁም። በውስጠኛው የአእምሮ ክፍላችን ሁልጊዜም የእሳተ ገሞራ ፍንዳታ ማለትም ሁሌም ለነገሮች መጥፎ ምላሽ መስጠት አለ። ስለዚህ የሰውነት ስሜትን በእርጋታ ማጤን እስካልጀመራችሁ ድረስ ከዚህ ችግራችሁ ነፃ መውጣት አትችሉም። የዚህ ቴክኒክ አንድ ጠቃሚ ክፍል የደነዘውን አእምሮ ሽሎ በሰውነት ውስጥ የሚከሰቱትን ስሜቶች ማጤን ሲሆን፣ ሌላው ተቃሚ ክፍል ደግሞ አእምሮን ሚዛናዊ ማድረግ፣ ረጋ ማለት፣ ሰከን ማለት፣ ለማንኛውም ለሚሰማችሁ ስሜት ምላሽ ላለመስጠት መሞከር ናቸው። ሁሉም አንቻ አንቻ መለዋወጥ መቀያየር እንዳለና ምንም ቋሚ ነገር እንደሌለ ይግባችሁ። ይህ ደግሞ የውሸት እምነት አይደለም፣ ወይም ቡድሃ አለው ብላችሁ እንዳትቀበሉት፣ ወይም ባህላችን እንዲህ ነው ብላችሁ እንዳትቀበሉት። ራሳችሁ እውነቱን ስትፈትሹ ነገሮች ይከሰታሉ፣ ትንሽ ቆይተው ያልፋሉ። ይከሰታሉ፣ ያልፋሉ። በሰውነታችን ሁሉ ነገር ሲማማ የመከሰትና የማለፍ ሂደት በከፍተኛ ፍጥነት ይሆናል። ግን ባህሪው አንድ አይነት ነው። ይከሰታል፣ ያልፋል። ይከሰታል፣ ያልፋል። ይህ አንቻ ነው። ቋሚ ያልሆነ ነው። ኃላፊ ነው። በዚህ አይነት ማሰብ ስትጀምሩና እውነቱን እያመሳከራችሁ ሲገባችሁ የውስጠኛው አእምሯችሁ ክፍልም የድሮ አመሉ እየተቀየረ ይመጣል። ይህ በጣም ጠቃሚ ነጥብ ስለሆነ በደንብ እንዲገባችሁ ያስፈልጋል። የተፈጥሮ ሕግ ደግሞ አንድ አዲስ ሳንካራ ማመንጨት ስታቆሙ የድሮ ሳንካራዎች ከውስጠኛው አእምሮ ክፍል ወደ ላይኛው ይወጡና ከዛ በኋላ ይወገዳሉ። አእምሯችሁ በተረጋጋ በማንኛውም ጊዜ ሳንካራዎች ከውስጠኛው አእምሮ ክፍል ወደ ላይኛው አእምሮ ክፍል ይወጣሉ። ከዛ ይዳከሙ ይዳከሙ ይዳከሙና ተነው ይወገዳሉ። ይህ በዚህ ብርሃናዊ ሰው የተገኘ የተፈጥሮ ሕግ ነው። እሱ እንደሚለው ሳንካራ ፓቸያ ቪኛና፣ ሰንሰለቱን ያገናኘው ነገር ቪኛና ነው። ማለትም የሚያውቀው የአእምሮ ክፍል ወይም ህሊና። ይህ ቪኛና ሁሌ ይከሰታል፣ ያልፋል፣ ይከሰታል፣ ያልፋል። እና የዚህ የቅርብ ምክንያት ሳንካራ ነው። ሳንካራ ባመነጫችሁ ቁጥር የሚቀጥለው ቪኛና ይከሰታል። እንደገና ሳንካራ ታመነጫላችሁ፣ አሁንም የሚቀጥለው ቪኛና ይከሰታል። እንደዚህ እያለ ሂደቱ ያለማቋረጥ ይሄዳል። ህይወት መጨረሻ ላይ በጣም ጠንካራ ሳንካራ ከውስጥ ብቅ ይልና የሚቀጥለውን ቪኛና አዲስ ህይወት ላይ እንዲከሰት ያፈናጥረዋል። ከዛ ይህም ያለማቋረጥ ይከሰታል፣ ያልፋል፣ ይከሰታል፣ ያልፋል። ይህ እውነት በዚህ በበራ ሰው ተደረሰበት። እሺ ታዲያ እንዴት ሂደቱን እናቆመው? ሳንካራ ማመንጨት እስካላቆማችሁ ድረስ ሂደቱ ያለማቋረጥ ይካሄዳል። ልክ አዲስ ሳንካራ ማመንጨት ስታቆሙ ተቃራኒው ሂደት ይጀምራል። ምሳሌ፣ ስለዚህ ሰውነታችን እንነጋገር። የዚህ የአእምሮና የአካላችን ሂደት ወይም የህይወት ጅረትን ብናስተውል፣ አካላችን በህይወት እንዲቆይ የሆነ ምግብ መመገብ አለብን። በዚህ ምክንያት አካላችን በህይወት ይቆያል። እንዲሁም ለአእምሮአችን ምግብ ወይም ሳንካራ መሰጠት አለብን። አሁንም በዚህ ምክንያት አእምሮአችን በህይወት ይቆያል። እንበልና አንድ ቀን ምንም ምግብ አልተመገባችሁም፣ በጾም አሳለፋችሁ። ግን የህይወት ጅረቱ አልተቋረጠም። ከዛ ሁለት ቀን ለመጾም ወሰናችሁ። አሁንም የህይወት ጅረቱ አልተቋረጠም። 5 ቀን 10 ቀን ጾማችሁ አሁንም በህይወት አላችሁ። ከዛ ወር 2 ወር ጾማችሁ፣ መጨረሻ ላይ ግን አካላችሁ ይሞታል። ምክንያቱም ምግብ ሳትወስዱ ለረጅም ጊዜ ቆያችሁ። እናንተ ምግብ ሳትወስዱ ይህን ያህል ጊዜ ስትቆዩ ለምንድን ነው ሰውነታችሁ ወዲያውኑ ያልሞተው? ምክንያቱም የተጠራቀመ ምግብ ነበረ። በውስጣችሁ የነበረውን ጮማ የመሳሰሉትን ነገሮች ሲመገብ ስለነበረ ወዲያውኑ አልሞተም። ነገር ግን ሁሉም ምግብ ሲያልቅ ኃይል ስለሚያጣ ይሞታል። አእምሯችንም የሚሰራው በተመሳሳይ ሁናቴ ነው። ሳንካራ ሁል ጊዜ መሰጠት አለበት። ለሰውነታችን በ24 ሰዓት አንድ ምግብ ከሰጠነው በህይወት ለመጠበቅ ያህል በቂ ነው። ለአእምሯችን ግን በእያንዳንዷ ሰከንድ ቁራጭ ሳንካራ መሰጠት አለበት። ምግቡ ያለማቋረጥ መሆን አለበት። በዚህ ቴክኒክ እየተማርን ያለ ነው አዲስ ምግብ ላይ አምሮ አለመስጠትን ነው። አዲስ ሳንካራ አለማመንጨትን። እንበልና በአሁኑ ጊዜ ምንም አዲስ ምግብ አልሰጠነውም። አንቻ አንቻ ብለን ፈገግ እንላለን። ምንም መጓጓት ወይም ጥላቻ ወይም ድንቁርና የለም። ብቻ በእርጋታ የሰውነታችንን ስሜት ምንም ጭፍን ምላሽ ሳንሰጥ እናጤነዋለን። በዚህ ምክንያት አዲስ ሳንካራ አይፈጠርም። ነገር ግን የአእምሮ ጅረቱ አላቆምም። በሚቀጥለው ጊዜ አሁንም አዲስ ሳንካራ ባንፈጥርም ቅሉ ግን አእምሯችንም አሁንም መኖሩን አላቆምም። ታዲያ እንዴት በሕይወት ሊቀጥል ቻለ? ያው መሰረቱ አንድ አይነት ነው። የድሮ ሳንካራዎችን ከውስጠኛው አእምሮ ክፍል እያወጣ ይመገባል። አዲስ ሳንካራ ካልፈጠራችሁ አእምሯችሁ በሕይወት እንዲቀጥል ሲባል የድሮ ሳንካራችሁ ወደ ላይ መውጣት ይጀምራሉ። ወደ ላይ ሲወጡ አዲስ ቪኛና ይፈጥራሉ። አሁንም አዲስ ሳንካራ አልሰጣችሁም። የድሮ ሳንካራ ይወጣል። አዲስ ቪኛና ይፈጠራል። በዚህ አይነት ሁናቴ ቀስ በቀስ ውስጥ የተቀበሩትን ሳንካራዎች ጠቅላላ ይመገባቸዋል። ከዛ ነፃ ትወጣላችሁ። ከሁሉም መከራና የአእምሮ ግድፍ ነፃ ትሆናላችሁ። ይህ የተፈጥሮ ሂደት አለ። ነገር ግን ሁሉንም ነገር በተግባር እንዴት ወደ ላይ እንደሚወጣ ማየት አለባችሁ። እንበልና የንዴት ሳንካራ አመነጫችሁ። በዛ ሰዓት ሰውነታችሁ ላይ ደስ የማይል ስሜት ይሰማችኋል። ምክንያቱም በሰውነታችሁ ላይ መፈጠር የጀመረው ረቂቅ አካላዊ ቅይጥ ደስ የማይል ስሜት ስለሚሰጥ ነው። በዚህ በሰውነታችን ውስጥ መፍሰስ በጀመረው ረቂቅ አካላዊ ቅይጥ አማካኝነት እንደገና ደስ የማይል ስሜት ይፈጠራል። እንደገና ትናደዳላችሁ። በዚህ ምክንያት አዲስ የንዴት ሳንካራን ትፈጥራላችሁ። እንደገና በዚህ ንዴት ምክንያት አዲስ ደስ የማይል ስሜት የሚሰጥ ረቂቅ አካላዊ ቅይጥ በሰውነታችን ውስጥ ይመነጫል። እና በዚህ ደስ የማይል ስሜት ምክንያት አሁንም ትናደዳላችሁ። ይህም የማያልቅ ሽክርክሪት መከራችሁን እያባዛው ነው። ያለማቋረጥ በተከታታይ ከሳንካራ በኋላ ሳንካራ፣ ከሳንካራ በኋላ ሳንካራ ዝም ብሎ መፍጠር ይህ የማያልቅ መከራ ነው። በሆነ ነገር ተናደዳችሁ እንበል። በዚህ ንዴት ምክንያት የሚፈጠሩት ረቂቅ አካላዊ ቅይጦች ደስ የማይል ስሜት በሰውነታችሁ ላይ ያመጣሉ። እናንተም ይህን ደስ የማይል የሰውነት ስሜት በሚዛናዊ አእምሮ ምላሽ ሳትሰጡ ስታጤኑት ለተወሰነ ሰዓት በሰውነታችሁ ላይ ይቆያል። ከዛ አሁንም ዝም ብላችሁ በእርጋታ ስታጤኑት ይዳከምና ከአእምሯችሁ ላይ ተኖ ይሄዳል። የዛም በእርጋታ ያጤናችሁትን ያህል የድሮ አመላችሁን እየቀየራችሁት ነው። ምክንያቱም የዛን ያህል የአእምሮ ግድፎች እየተነኑ እየወጡ ነው። ይህን አመል ለመቀየር ወደ ውስጠኛው አእምሮ ክፍል ገብተን የሰውነት ስሜታችንን እያጤንን ምላሽ ከመስጠት መቆጠብ አለብን። ከዛ ያው የተጠራቀመው ጉድፍ እየተጠራ ሲመጣ ታዩታላችሁ። ምሳሌ፣ ለመንደድ የተዘጋጀ ትልቅ የእንጨት ክምር አላችሁ እንበል። እሳት ትለኩሱና ማንደድ ትጀምራላችሁ። ከዛ በላዩ እንጨት ታደርጉበታላችሁ። እሳቱ በደንብ ይቀጣጠላል። አሁንም ቶሎ ቶሎ አዲስ እንጨት ብታደርጉበት እሳቱ ከላይ ያለውን አዲስ እንጨት ማንደድ ይጀምራል። እንጨት ከላዩ ዝም ብላችሁ ብትጨምሩበት ሁሌ መጀመሪያ የሚያነደው አዲስ የተጨመረውን እንጨት ነው። አሮጌው እንጨት ከውስጥ እየተቀበረ ይመጣል። ከዛ እንጨት መጨመር ብታቆሙ እሳቱ በሕይወት ለመቆየት አሮጌውን እንጨት ቀስ በቀስ እየበላ ይጨርሰዋል። ውሎ አድሮ ያለውን እንጨት ጠቅላላ ማንደዱ አይቀርም። አንድ የአዲስ ሳንካራ ማመንጨት ስታቆሙ አሮጌ ሳንካራ እንደሚጸዳ የተለያዩ ሰዎች በተለያየ መንገድ ይረዳሉ። በእውነቱ ከሆነ አሮጌው ሳንካራ በደንብ ይወገዳል። የዛሬ 30 ዓመት አካባቢ አንድ የሆነ ሳይንቲስት ተመራማሪ ከምዕራቡ ክፍል ወደ አስተማሪ ጋር መጣ። እሱ የጓደኛዬ ጓደኛ ነበር። በበርማ ውስጥ አንድ አስተማሪ እንዴት አእምሮን ከድሮ መጥፎ አመል አጽድቶ ሰላማዊ ኑሮ መኖር እንደሚቻል ቴክኒኩን ያስተምራል። በዚህ ቴክኒክ ጠቅላላ የተጠራቀሙ የአእምሮ ግድፎች ነፃ ይወጣሉ ሲባል ይሰማል። ከዚያው ተመራማሪ ስለሆነ እንዴት ይህ ሊሆን እንደሚቻል ለማየት ወደ በርማ መጣ። አብዛኛውን ጊዜ አስተማሪ ለአዲስ ተማሪ ከአስር ቀን በላይ ኮርስ አይሰጡም። ነገር ግን ለዚህ ሰውዬ ትንሽ ረዘም ያለ ኮርስ ሳይገባው አይቀርም ብለው ወሰኑ። አናፓና ብቻውን ለአስር ቀን እንዲለማመድ ተሰጠ። ከዚያው ውስጥ ድብልቅልቁ መውጣት ጀመረ። አንዳንዴ ዝም ብሎ ከተቀመጠበት መሬት ወደ ላይ 20 ሴንቲሜትር ይዘል ነበር። አስተማሪ ብቻ ዝም ብሎ ይሰቃሉ። አንድ ቀን እስቲ ሄደህ እንዴት እንደሚሰራ አየው አሉኝ። ሜዲቴሽን የሚለማመድበት የግል ክፍል ጋር ሄጄ በበር ቀዳዳው ስመለከት ልክ በተከሻው ቆሞ በአንድ ነገር እንደተለከፈ አጠቃላይ ሰውነቱ ይንቀጠቀጣል። እኔም ተደናግጬ ወደ አስተማሪ ሮጬ ምን እንደሆነ ጠየቅኳቸው። አስተማሪም እየሳቁ ባክተው ይውጣለት አሉኝ። ከዛ ስራውን ቀጠለ። በኋላ አካባቢ ስንረዳ የመንኮራኩር ድርጅት ውስጥ በምርምር የሚሰራ ሳይንቲስት ነው። አናቱ ላይ ኒውክሊየር ያለው አገር አቋራጭ ሚሳኤልን የፈጠረው እሱ ነው። ይህ ምን አይነት ሳንካራ እንደሆነ ታውቃላችሁ? በሚሊዮን የሚቆጠሩ ሰዎች እንዲሞቱ ገሃነምን የፈጠረ አይነት ማለት ነው። እንዲህ አይነት ሳንካራ መቼም ማወጣቱ በዚህ አይነት መሆን አለበት። አስተማሪ ብቻ ይስቃሉ። ተወው ይውጣለት እያሉ ከዛ ኮርሱ ሲያልቅ በጣም ቀለል አለው። በጣም ደስ ብሎት ነበር። አስተማሪም ያው እንግዲህ ያው ሁሉ ቆሻሻ ወጥቶልሃል፣ ስለዚህ አሁን መቼም ቀለል ሳይልህ አይቀርም አሉት። በእውነቱ ከሆነ በጣም ቀሎኛል፣ በጣም ደስተኛ ነኝ። ግን እንዴት ብሎ ነው ይህ አእምሮ ጉድፍ የሰውነት ስሜትን በማጤን ሊጸዳ የቻለው? እንዴት አድርጌ ነው የምቀበለው ብሎ ጠየቃቸው። አስተማሪም እየሳቁ መቀበል የለብህም። ቡድሃም በጊዜው እኔ ስላልኩኝ ወይም በባህላችን ስለተባለ አትቀበሉት፣ ራሳችሁ ተመራመሩና ሲገባችሁ ብቻ ተቀበሉት ይል ነበር። ከዛ ተመራማሪውም ወደ ቤቱ ተመልሶ ከተወሰነ ቀናት በኋላ ደብዳቤ ጻፈልን። ይህ ሜዲቴሽናችሁ በጣም ጥሩ ውጤት ነው የሰጠኝ። እኔ በቀላሉ የምናደድ ሰው ነበርኩኝ። ውስጤ በውጥረትና በጭንቀት የተሞላ ነበር። ከበታቼ ከሚሰሩትም ጋር ሆነ እንዲሁም ካለቆቼ ጋር ምንም አይነት ጥሩ ግንኙነት የለኝም ነበር። ከሚስቴም ጋር ሁሌ እንደተጨቃጨቅኩ ነበር። አሁን ግን ሁሉ ነገር ተቀይሯል። እሱ ብቻ አይደለም፣ እኔም ራሴ ተቀይሬያለሁ። በራሴ ላይ ትልቅ ለውጥ አለ። ሁሉ ነገር በጣም ቆንጆ ነው። በጣም ደስ ይላል። ግን አሁንም ይህ የሰውነት ስሜት ከዚህ ጋር ምን ግንኙነት እንዳለው በጭራሽ ሊገባኝ አልቻለም። እኔ ሳይንቲስት ነኝ፣ እንዴት አድርጌ ልቀበለው አለ። ይህ ሰው ከጥቂት ዓመታት በኋላ ተመልሶ መጣ። አሁንም በቪፓሻና ረጅም ኮርስ ተሰጠው። ኮርሱን ጨርሶ ቤቱ ከተመለሰ በኋላ አንድ ረዘም ያለ ደብዳቤ ጻፈልን። አንዱ ስራው ከብረት ጋር ነው። ብረትን በማጽዳት ስፔሻሊስት ነው፣ ማለትም መንኮራኩሩን ለመገንባት የሚጠቀሙበትን ብረት። የሆነ መመሪያ አለን ይላል። የመንኮራኩር መገንቢያ ብረት በጣም ንጹህ መሆን አለበት። በሚሊዮን አንድ እንኳን ቆሻሻ ወይም ብረት ያልሆነ ነገር መኖር የለበትም። ስለዚህ ብረቱን በዚህ አይነት ሁኔታ ለማጥራት 100% ንጹህ ከሆነ ብረት አቅልጠን ቀለበት እንሰራና ይህን ቀለበት ገና ሳይበርድ ማጥራት በምንፈልገው ብረት ውስጥ እናሾልከዋለን። ይህ ቀለበት በጣም ንጹህ ስለሆነ በውስጡ የሆነ የማግኔት ጸባይ ያሳድርና ሁሉንም ብረት ውስጥ ያሉትን ረቂቅ ጉድፎች ወይም ቆሻሾች መዝምዞ ያወጣቸዋል። ከዛ የቀሩት የብረት ሞለኪውልስ በጣም ስለሚስተካከሉ ብረቱ ከፍተኛ ጥንካሬ ያገኛል ብሎ አስረዳን። ኦ ቡድሃም ያገኘው ይህንኑ ነው። ይህ ከእግር ወደ ራስ የሚንቀሳቀሰው የአእምሮ ቀለበት ንጹህ ካልሆነ ይህ ቴክኒክ ምንም አይሰራም። ይህ ቀለበት በመጓጓት ወይም በጥላቻ ያለማቋረጥ ምላሽ የሚሰጥ ከሆነ በፍጹም አይሰራም። ነገር ግን ምንም ምላሽ ካልሰጠ በውስጡ ጥላቻ ወይም ጉጉት የለበትም። ስለዚህ በጣም ንጹህ ነው። በዚህ ምክንያት ውስጣችንን እያጠራው ይሄዳል። ይህ ተመራማሪው ነገሩን የተረዳበት መንገድ ነው። የተለያዩ ሰዎች ነገሮችን በራሳቸው መንገድ ይረዳሉ። ሐቁ ግን አእምሮ ይጸዳል። አንድ የሆነ ሰው መጥቶ ይህንናቴ በመኪና ባትሪ ያሰዳል። እሱ እንደሚለው ባትሪ ቻርጅ ስናረግ እየሞላ እየሞላ ይሄዳል። ነገር ግን ልክ መሙላታችንን ስናቆም ራሱ እየጎደለ እየጎደለ ይመጣል። ለማጉደል ምንም የምናደርገው ነገር የለም፣ ብቻ መሙላቱን ማቆም። ከዛ ራሱ ይጎላል።
ኦ
ይህም አንድ ምሳሌ ነው። እንዲሁም አንድ ሰው መጥቶ አየህችን አሻንጉሊት ሽቦዋን ጠምዝዤ 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 ስለቃት ሽቦ ተበትኖ እስኪያልቅ ድረስ መደነስ ትጀምራለች። እኔ ሽቦውን ለመበተን ምንም አላደርግም፣ ብቻ መጠቅለሌን ማቆም ነው ያለብኝ አለ። እንዲሁም ቡዳ አንድ ምሳሌ ሰጥቷል። የገመድን ሁለት ጫፎች ይዘን ጠምዝዘን 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 ሁለቱንም ጫፎች እኩል ብንለቀው ፐርፐርፐርፐርፐር ብሎ ራሱ ይፈታታል። ጠምዘዙን ለመፍታት ምንም የምናደርገው ነገር የለም፣ ብቻ እኛ መጠምዘዛችንን ማቆም። ይህ የተፈጥሮ ሕግ ነው። አዲስ ሳንካራ መመንጨት ስታቆሙ አሮጌው ሳንካራ መውጣትና መጽዳት ይጀምራል። አዲስ ሳንካራ እየፈጠራችሁ ማባዛቱን ከቀጠላችሁ የጽዳት ሂደቱ መከናወን አይጀምርም። ምክንያቱም ሁሌም ይህ የማባዛት ሂደቱ እንደተከናወነ ነው። ሳንካራ በተበዛ ቁጥር መከራችሁም እየተባዛ ነው። ይህን ለመረዳት በጣም ቀላል ነው፣ ግን የዛኑ ያህል ከባድ ነው። ምክንያቱም ሰዎች ወዲያው ይረሱትና ከሳንካራ በኋላ ሳንካራ፣ ከመከራ በኋላ ሌላ መከራ ሲጠነስሱ ይኖራሉ። አንድ ሰው ሊረዳው የሚገባው ነገር መጀመሪያ የሰውነትን ስሜት መሰማት መቻል፣ ከዛ ምንም ምላሽ ሳይሰጡ በሚዛናዊ አእምሮ ማጤን። ቴክኒኩ ይህ ነው። ይህን ትታችሁ ሌላ ነገር ብታደርጉ ውጤት አይኖረውም። ግን ይህን በሥነ ሥርዓት ከተለማመዳችሁ ውጤቱን ቀስ በቀስ ቀስ በቀስ ቀስ በቀስ ከራሳችሁ ልምድ ታዩታላችሁ። ልክ እንደ ቤት እመቤት ሳሙና ገዝታ ስትመጣ ማለት ነው። ቆሻሻ ልብስ ተከምሯል። ስለዚህ ይህን ሳሙና ተጠቅማ ቆሻሻውን ታጸዳለች። ሳሙናው እንዴት ብሎ ቆሻሻውን ከልብሱ ውስጥ ፈንቅሎ እንዳወጣው መመርመር የእሷ ሥራ አይደለም። ይህ የተመራማሪዎች ሥራ ነው። ለተራ ሰው በዚህ ከሳንካራ በኋላ ሳንካራ፣ ከሳንካራ በኋላ ሳንካራ ያለማቋረጥ በማመንጨት ባህሪ ምክንያት መከራና ስቃይ እንዳለ መረዳት አለበት። እንዲሁም ሳንካራ ማመንጨት ሲቆም ደግሞ ከመከራ ነፃ እየተሆነ ይመጣል። የድሮ ባህሪ መቀየር ይጀምራል። ከፍተኛ የንዴት ሱስ ያለባቸው ሰዎች ከንዴታቸው ነፃ መውጣት ይጀምራሉ። ዝም ብሎ በፍቅር በቀላሉ የሚወድቁ ጅሎችም ከዚህ ጸባያቸው መላቀቅ ይጀምራሉ። የማንኛውም የአእምሮ ጉድፍ ሱሰኛ ቀስ በቀስ እየተሻሻሉ ይመጣሉ። ባህሪያቸው እየተቀየረ ይመጣል። ውጤቱ በእጃችሁ ላይ ነው። ምክንያቱም ራሳችሁ በራሳችሁ እያያችሁት ነው። መቀበል ያለባችሁ በራሳችሁ ላይ ጥሩ ውጤት ስታዩ ብቻ ነው። ሕይወቱን በሙሉ ይህንን ነው ሲያስተምር ያሳልፈው። ሚዛናዊ አእምሮ፣ የተረጋጋ አእምሮ ሁሌ ይኑራችሁ። እንዲሁም በውስጣችሁ ያለው እርጋታ በውጭው መንጸባረቅ አለበት። በዕለት ተዕለት ሕይወታችሁ ይህ ሚዛናዊ አእምሮ መታየት አለበት። ምክንያቱም የሕይወት ውጣ ውረድ ሁልጊዜም አለ። ትምህርቱ ለመነኩሴዎች ብቻ አልነበረም፣ ለቤተሰብ አስተዳዳሪዎችም ጭምር ነበር። የሆነ የቤተሰብ አስተዳዳሪ ቡድን መጥቶ ጌታዬ፣ እኛ መነኩሴ ለመሆን አልተዘጋጀንም፣ ዓለማዊ ኑሮ መኖር እንፈልጋለን፣ ቴክኒኩ ለእኛስ ይሰራል ወይ ብለው ጠየቁት። እሱም እንዴታ፣ ቴክኒኩ ለሁሉም አንድ አይነት ነው። ለነገሩ አንድ ሰው ከመነኮሰ ብዙ ኃላፊነትና ግዴታ ስለማይኖረው ሕይወቱን ሙሉ ለዚህ ቴክኒክ ሊሰጥ ይችላል። ስለዚህ ውጤቱ በቶሎ ይታያል። ነገር ግን የቤተሰብ አስተዳዳሪ ከተሆነ ብዙ ኃላፊነት ስለሚኖር በቂ ጊዜ መስጠት ይከብዳል። ስለዚህ ውጤቱ ትንሽ ዘግየት ሊል ይችላል። ያም ሆኖ ቴክኒኩ ለሁሉም ይሰራል አላቸው። ከዛ ለቤተሰብ አስተዳዳሪዎች እንዴት በቴክኒኩ መጠቀም እንዳለባቸው ሲያስረዳ የቤተሰብ አስተዳዳሪ ሁሉንም ግዳጁን መወጣት አለበት። ባለትዳር ከሆነ ኃላፊነቱን ሳይሸሽ ለቤተሰቡ፣ ለዘመዱ፣ ለሀገሩ በደንብ መስራት አለበት። ይህን ግዴታውን በተገቢ ሁኔታ እየተወጣ እንዲሁም ጎን ለጎን ይህን ቴክኒክ ይለማመዳል። ቡድሃ ለቤተሰብ አስተዳዳሪዎች 38 የደህንነትና የብልጽግና መንገድ አስተምሯል። እያንዳንዱ መንገድ ለየብቻው ራሱ በጣም ወደር የማይገኝለት ደህንነት ነው። በዚህ ሁናቴ የመጨረሻውና ዋነኛው ላይ ሲደርስ እንዲህ ይላል። ይህም በመምህር ጎንካ ደምጽ
ፑደስ ሎከ ደሜ ጨተን የሰነከምፐቲ ಚೇತನ ಯಸನ ಕಂಪತಿ ಅಶೋಕಂ ಬಿರಜಂ ಖೇಮಂ ಏತಂ ಮಂಗಲ ಮುತ್ತಮಂ
ಏತಂ ಮಂಗಲನ್ ಉತ್ತಮಂ ಈ ಕಫ್ತನ್ಯೋ ಮರ್ಕಾತ್ ವಯಂ ಸುತೋತನ ಪುತ್ತಸ ಲೋಕೇ ದಮ್ಮೇಹಿ ಕಾಲಮಯ ಉತ್ತವರದ ಗಸ್ತಿಗನಾಣ್ಯು ಹುಲ್ಲೇ ಮಚಿಂ ಕಜಿ ಉತ್ತವರದ ಐಮಲ್ಲತಂ ಚಿತ್ತಂ ಯಸ್ಸನ ಕಂಪತಿ ಆಮ್ರಾಚು ಬಚರ್ರಾಶ್ ಕಾಲ್ ತರಬಶ ರಗಾ ಬಲೋ ನಗರೋಚಿನ ಇಂದಾಮತಾತು ಕತಕಬಲ ಅಸೋಕಂ ಮಾಲ್ಕಸ್ ಕಾಲ್ ಜಮ್ಮರಾಚು ಮಾಜನ್ ಬಾಮ್ರಾಚು ಕಾಲ್ ತತನಸಸ ವೀರಜಂ ಆಮ್ರಾಚು ಮನಂ ಯನ್ನಡೆತು ಯಮ್ಮೇ ಕಫಾತ್ ಯಮಸಸಲುತನ್ ಗುಡಫ್ ಕಾಲ್ ಫತ್ತರ ಕೇಮನ್ ಮನಂ ಯಲಮತ್ತಮಾಮನ್ ಸಿಮೆಂಟ್ ಕಾಲ್ ಫತ್ತರಬಾಚು በዳማ ጎዳና ምንም መጥፎ ነገር ሊመጣባችሁ አይችልም። ሁሌም ልብ በሙሉ መሆን አለባችሁ። ይህ ከፍተኛው ምርቃት ወይም ስኬታማነት ነው። በይበልጥማ በጣም የማትፈልጉት ነገር ሲደርስ ራስን መቆጣጠር ትንሽ ይከብዳል። እጅጉን ቀላል ነው ጥሩ ሰው ለመሆን። ህይወት ፈሰስ ሲል እንደ ጣፋጭ ዘፈን ግን በእውነት ተፈታኝ ሰው በደንብ የሚረባ ፈገግ ብሎ የሚያሳልፍ ሁሉ ነገር ገደል ሲገባ በህይወታችን ሁሉ ነገር ድብልቅልቁ ቢወጣም ያቀርነው ሁሉ ገደል ቢገባም እኛ ግን ፈገግ ብለን ማሳለፍ አለብን። ፈገግ የምንለው ልክ እንደ ቲያትር ተወናዮኝ እያስመሰልን ሳይሆን ፈገግታችን ከውስጥ ነው የሚመጣው። በጣም ደስ የማይል ስሜት ሰውነታችንን ይወረናል። ስሜታችንን ይያጥነ አንተም ማንቻነ አንተም ማንቻነ እስቲ ምን ያህል ጊዜ እንደምትረብሸኝ በርጋታ አላጥነ እስቲ ምን ያህል ትቆይ ይሆን ይያላችሁ የሰውነታችሁን ስሜት ማጤም መቻል አለባችሁ። የቡዳ ትምህርት ይሄ ነው። የተፈጠረው ህግ ይሄ ነው። በማንኛውም ገጠመኛችሁ ላይ ሚዛናዊ አምሮና እርጋታ ማሳየት አለባችሁ። ቡዳም ማንኛውም የሚያስተምረውን ነገር እሱም ለራሱ ይለማመደው ነበር። በግል ህይወቱም ችግር አጋጥሞት ነበር። ነፃ የወጣ ሰው እንኳን ከህይወቱ ጠምረድ አያመልጥም። የዚህን ዳማ ትምህርት መጀመሪያ ለአምስት ጓደኞቹ አስተማረ። ከዛ ወደ 50 ሰው አደገ። ከዛ 500 5000 ያለ መሰራጨት ጀመረ። በህይወት ክፍለ ዘመኑ አብዛኛው የደቡብ ህንድ ህዝቦች ዳማን ለማመዱ ነበር። ምክንያቱም ከትምህርቱ ጥቅም ማግኘት ስለጀመሩ ነው። ነገር ግን አንዳንድ ሰዎች ትምህርቱን በጣም ይቃረኑ ነበር። አንድ ምክንያት ምን እንደሚያስተምር ሊገባቸው አልቻለም። ምናልባት የትምህርት ከባህላችንና ከሃይማኖታችን ተቃራኒ ነው። በዚህ ከቀጠለ ሃይማኖታችን ሊጠፋ ነው ብለው ስለሚያስቡ ነበር። ሌላ ምክንያት ደግሞ ለቄሶች የእንጀራ ጉዳይ ነው። ሰዎች የሱን ትምህርት የሚከታተሉ ከሆነ ቅዳሴና የቤተ ክርስቲያን ስነ ስርዓት ሊቀር ነው። ራሳችሁን እያጤናችሁ አእምሮአችሁን አንጹና ደስተኛና ጤናማ ኑሮ ኑሩ። እነዚህ ቅዳሴዎች ምናምን ለአእምሮ ጥራት ምንም አይረዱም ስለሚል ቅዳሴ ከቀረ ደግሞ እንጀራቸው ሊቀርባቸው ነው ማለት ነው። ስለዚህ ቅራኔ ነበር። እንዴት ትምህርቱን እናስቆመው ይያሉ ያስቡ ነበር። በዛ ጊዜ አንድ መንገድ ነበር። ተመልካቾች የሆነ ቦታ ይሰባሰቡና ሁለቱ የሚከራከሩት ሰዎች በህዝብ ፊት ይቆማሉ። ከዛ ይበሻሸቃሉ፣ ይስተዳደባሉ፣ ይከራከራሉ። ከዛ የተሸነፈውን ሰው ትምህርት ማንንም አይቀበልም። ስለዚህ በዚህ ሁናቴ ሊከራከሩ ተወሰኑ። ከዛ ልክ የሱ ሜዲቴሽን ማዕከል ጋር ሲደርሱ ጭንቅላታቸውን ማከክ ጀመሩ። ሰውየው በጣም ብልህ ሰው ነው። እንዴት አድርገን ነው የምንከራከረው? እየተቀባበልን ለማደናገር እንኳን አንችልም። ሁሉን ነገር የሚመልሰው ረጋ ብሎ ነው። ስለዚህ እስቲ መጀመሪያ የመከራከሪያ ነጥቦችን እንምረጥ። ከመካከላችን አንዳችን ሊቀመንበር ይሁን። ከዛ አንዱን አንተ መሪ ሁን አሉት። እሺ አለና ነጥቦቹን መጻፍ ጀመረ። ጸጉርህን አሳድግ፣ አትጎነጉነውም። በዛን ጊዜ ዲያቆኖች እንዲህ ያደርጉ ነበር። አዎ ጥሩ ነጥብ። እሺ ሌላ? ጺምህን አታሳድግም። በጣም ጥሩ ነጥብ። እሺ ዶቃ አንገትህ ላይ አታስርም። በጣም ጥሩ። የሚዳቋ ቆዳ ወገብህ ላይ አታስርም። አሃ ሰውነትህን አመድ አትቀባም። በጣም ጥሩ። ከዛ ከመካከላቸው አንደኛው በድንገት ተነሳና ይህን ሁሉ ጥያቄዎች ከዚህ በፊት ተጠይቋል። እና እሱ ሁሉ የሚመልሰው ፈገግ ይልና እኔ እነዚህን ነገሮች ማድረግ አልፈልግም። እናንተ ከፈለጋችሁ የራሳችሁ ጉዳይ፣ እኔ ለምን አደረጋችሁ ብዬ አልጨቃጨቅም ይላል። ታዲያ ከእንደዚህ አይነት ሰው ጋር ምን ብለን የምንከራከረው? ይህ ነጥብ አያዋጣም። ሌላ ደካማ ነጥብ በሚለማመደውና በሚያስተምረው ትምህርቱ ላይ እንፈልግ። እሺ ይህን ዝርዝር ቅደድና ሌላ ጻፍ። ምንድን ነው የሚያስተምረው? ሲላ ከመጥፎ ስነ ምግባር መታቀብን። የሚለማመደውም ይህንኑ ነው። ታዲያ እንዴት ብለን ነው በጥሩ ስነ ምግባር ከሚኖርና ከሚያስተምር ሰው ጋር የምንከራከረው? ሌላስ? ሌላ የሚያስተምረው ሰማዲ። ምንድን ነው ሰማዲ? የአእምሮ ባለቤት መሆን፣ የራስን አእምሮ መቆጣጠር መቻል። አእምሮን መቆጣጠር? እኔ እድሜ ልኬን አእምሮን ለመቆጣጠር እየታገልኩኝ አልቻልኩም። ይህም በጣም ጥሩ ነው። እና ይህን ቴክኒክ የሚያስተምር ሰው ምን ብለን የምንከራከረው? ሌላስ? ሌላ የሚያስተምረው ደግሞ ፓኛ ነው። ምንድን ነው ፓኛ? የአእምሮ ጉድፍን ማጣሪያ ቴክኒክ፣ አእምሮን ከስር መሰረቱ የሚያጠራ። ይህማ በጣም ጥሩ ነው። ለክርክር አይመችም። ሌላስ? ሌላ ምንም አያስተምርም። ስለ ሌላ ምንም አያወራም። እሱ የሚለው እኔ የማስተምረውና የምንለማመደው ሲላ ሰማዲ ፓኛ፣ ሲላ ሰማዲ ፓኛ። ሌሎች ነገሮች፣ እምነታችሁ፣ ፍልስፍናችሁ ከእኔ ውጭ ናቸው። እኔ ስለ እነሱ ምንም አያገባኝም። በፈለጋችሁ ጊዜ ተጠቀሙባቸው። ግን እነዚህ ሶስት ነገሮች በጣም ጠቃሚዎች ናቸው። እነዚህ የዳማ መሰረቶች ናቸው። ስለዚህ በሕይወታችሁ ላይ እነዚህ እንዳይቀሩባችሁ ይላል። ምንም መከራከሪያ ነጥብ ስላላገኙ ተመልሰው ሄዱ። ግን ይህ ትምህርት እንዲቆም አንድ ነገር መደረግ አለበት። አንድ መንገድ ውዥንብር መፈለግ ነበር። ምንም ለውዥንብር የሚያመች ነገር ካልተገኘ እኛው ራሳችን ውዥንብር እንፈጥራለን አሉ። ለመነኩሴ ሁለት አይነት የውዥንብር መንስኤዎች አሉ፣ ገንዘብና ሴት። በገንዘብ ብዙም ማድረግ አይቻልም። የተንደላቀቀ የልዑል ኑሮውንና ሀብቱን እንዳለ ትቶ ነው ዓለም በቃኝ ያለው። ነገር ግን በሴት በኩል የሆነ ነገር ማድረግ ይቻላል። ምክንያቱም ወንድም ሴትም ዳማን ለመማር እሱ ጋር ይመጣሉ። ከዛ አንድ በጣም ቆንጆ ልጃገረድ ለዚሁ ጉዳይ አሰለጠኑ። ሁሌ ማታ ማታ በደንብ ተኳኩላ እሱ የሚያስተምርበት አካባቢ ትሄድና ከዛፍ ስር ታድራለች። ከዛ በነጋታው ጸጉሯን አንጨብርራ ኦ ትናንት ከመነኩሴው ጎተማ ጋር ምን የመሰለ ምሽት አሳለፍኩኝ እያለች ታወራለች። የሚሰማት ሰው ሁሉ ምንድን ነው የምታወራው? ምን እየሆነ ነው? እያለ ግራ መጋባት ይጀምራል። ሁለት ቀን፣ ሶስት ቀን፣ ሰባት ቀን እንደዚህ ካደረገች በኋላ ነገሩን አቆመችው። ከዛ ስምንተኛው ወር አካባቢ ቡድሃ ብዙ ህዝብ በተሰበሰበበት ዳማን እያስተማረ ነበር። ዋና ዋና የቤተሰብ አስተዳዳሪዎች ተማሪዎቹ አብረውት ነበሩ። የሀገሪቱ ንጉስ ፓሰነዲ፣ ጠቅላይ ሚኒስትሩ፣ የደህንነት ኃላፊ የመሳሰሉት ከቦታው ነበሩ። እንዲሁም አናት ፒንዲካ እናት ቪሳካም አብረውት ነበሩ። ወይዘሪትም የሆነ ግንድ በሆዷ ላይ አስራ በካፖርት ሸፍናው እርጉዝ ትመስል ነበር። ከዛ አንተ መላጣ፣ ለሚወለደው ልጅህ ምንም ነገር ከሌለ እነዚህ ሀብታም ተማሪዎች አንድ ነገር እንዲያደርጉ ነገራቸው እያለች እየጮኸችና እየተሳደበች መጣች። ከዛ ቡድሃም ፈገግ አለ። በጊዜው ለእሷ የተሰማው ፍቅርና ርኅራኄ ብቻ ነበር። ውይ የኔ ልጅ፣ የምትናገሪውን ነገር እውነቱን አንቺ ታውቂዋለሽ፣ የምታወሪውን ነገር እውነቱን እኔ አውቀዋለሁ። እሱ የሚሰማው ርኅራኄ ብቻ ነበር። በዛ ሰዓት ለእሱ እጅግ በጣም ቀላል ነበር። ይህች ሴት የምትናገረው ውሸት ነው፣ አሁኑኑ አንገቷ ይቆረጥ ቢል በአንዴ ነበር አንገቷ የሚቀነጠሰው። ምክንያቱም የሀገሪቱ ንጉሥ በቡድሃ በጣም ይተማመናል። ግን ቡድሃ አይሆንም ነበር። አእምሮ ውስጥ ክፋት የሚባል ነገር መጠንሰሱን አቁሟል። የሚመነጨው ርኅራኄና ፍቅር ብቻ ነው። ይህ የርኅራኄ እርግብግቦሽ ሴትዮዋን አደናበራት። ከዛ ገመዱ ላላና የአጭር ግንድ መሬት ላይ ዱብ አለ። አያችሁ ዳማ ሲሰራ?
ከቷን ከተሙደረን ይበገብንያ ጭንቻ የዱትበችነን ጀንካየመጄ ሰንቴን ሶም ግድና ጅትባ ሙንንዶ።
ድልን የተቀዳጀው አእምሮን ረጋ በማድረጉ ሰከን በማድረጉ በሰላም በመጠበቁ ነው እንጂ በጥል አይደለም። አንድ ሰው በጥል ድልን በፍጹም ማግኘት አይችልም። ይህ ነበር በሕይወቱ ዘመኑ ሲለማመድ የነበረው። በጣም ብዙ አስቸጋሪ አጋጣሚዎች በሕይወቱ አሳልፏል እና ሁሌም አእምሮን ሰከን በማድረግ ረጋ በማድረግ ንጹህ በማድረግ ነው የሚያሳልፈው። ይህ ለእሱም ሆነ ለሌሎቹ በጣም ጠቃሚ ነው። አንድ ሌላ ገጠመኝ በሕይወቱ። አንድ የሆነ ባላባት በቡድሃ በጣም ይናደዱ ነበር። ይህ ቡድሃ የሚባል ሰውዬ የሚያስተምረው ትምህርት ሃይማኖታችንን ድብልቅልቁን አወጣው። ልጆቼ፣ የልጆቼ ሚስቶች ወይም ምራቶቼ፣ አጠቃላይ ቤተሰቤ በቃ ጊዜው አንዴ ትንፋሽ አንዴ የሰውነት ስሜት እያሉ ጸሎታቸውን እርግፍ አድርገው ትተውታል። ትምህርቱን ለማቆም ያለኝ አማራጭ የጃናቱን ለሁለት መክፈል ነው ብለው ወፍራም ዱላ ይዘው እየተሳደቡ ወደ ቡድሃ ተጠጉ። ከዛ ቡድሃም አባባ፣ ምን ነው በጣም የተናደዱ ይመስላል፣ እስቲ ቁጭ በሉና ችግሮትን እንወያይ አላቸው። ሽማግሌውም ከቤት ሲወጡ የሆነ ውሳኔ ወስነው ነበር። ሰውየው በጣም ብልህ ነው እና ውይይት አልጀምርም፣ መወያየት ከጀመርኩኝ ንዴቴ ሊጠፋ ስለሚችል አናቱን መበርቀስ አልችልም። ስለዚህ ምንም ሳላናግረው ሄጅ አናቱን ነው የሚበረቅሰው ብለው ወስነዋል። ከዛ ቡድሃም እሺ አንድ ጥያቄ ብቻ መልሱልኝ፣ እቤቱ እንግዳ ሊጎበኙት መታወቃል አላቸው። አዎ ብዙ እንግዳ ይመጣል፣ የእኔ እንግዶች ከዚህ ጋር ምን አገናኘው? እሺ አንዳንዴ እንግዶች ስጦታ ይዘውሎት ይመጣሉ? አዎ። ታዲያ አንተ ምን አገባ? እሺ እንበልና እንግዳ ስጦታ ይዘውሎት ቢመጣና እርሱ አልቀበልም ቢሉ ምን ይሆናል? ምን ይሆናል? እንግዳው ስጦታውን ይዞት ይመለሳል። እኔም ይህንኑ ልሎት ነበር የምፈልገው አባባ፣ እርሶ የእኔ መኖሪያ ቦታ ድረስ የስድብ ስጦታ ይዘውልኝ መጡ። እኔ ግን ስድቦትን አልተቀበልኩም። ስለዚህ ስድቦ ከእርሶ ጋር ይቀራል፣ የራሱ ሀብት ነው፣ የኔ አይደለም አላቸው። ሽማግሌውም በጣም ብልህ ሰው ነበሩ። የሆነች ቀጭን የድንቁርና መጋረጃ አእምሯቸው እውነቱን እንዳያይ ሸፍኖት ነበር። ያ መጋረጃ በትን ሲል እውነቱ ማይጀምሩ ኦ ጉድ እኮ ነው። እድሜ ልካችንን ሰዎች አንድ ስድብ ስጦታ ሲሰጡን እኛ ደግሞ 10 ስድብ እንመልስላቸዋለን። 10 ስድብ ሲሰጡን 100 ስድብ እንመልስላቸዋለን። ይህ የስድብና የክፋት ስጦታ ለውውጥ። አንተ ይክፋ እኔም ይክፋኝ፣ አንተ ተረበሽ እኔም ልረበሽ እያልን መኖር ይህ ምን አይነት ኑሮ ነው? ጎተማ ቡዳ፣ እንዴት አደርጋ ነው ታዲያ ይህን የስድብ ስጦታ አለመቀበል የምትችለው? ኦ ኑ አባባ እዚች ጋር ተቀመጡ። አይኖትን ይጨፍኑ፣ ትንፋሾትን በእርጋታ ያጥኑ፣ የሰውነት ስሜቶትን በእርጋታ ያጥኑ። መጀመሪያ ራስዎትን በእርጋታ ማየት መቻል አለብዎት። ራስዎን ካላጤኑ ከዚህ ችግር በፍጹም ነፃ መውጣት አይችሉም። ይህ ለሁሉም ትልቅ ችግር ነው አላቸው። እኒህም አረጋዊ ሰው ሲለማመዱ አእምሯቸውን ከሁሉም ጉድፍ አጠሩት። አራሃት ሆኑ፣ ሙሉ በሙሉ በሩ። ከዛ በሕይወት የቀረ ጊዜያቸውን ሕዝብን ሲያገለግሉ ኖሩ። በዚህ ቴክኒክ የሰውነት ስሜት የሚዳመጥበት ቦታ ማለትም የውስጠኛ አእምሮ ክፍል ድረስ ጠልቃችሁ ስሜትን በእርጋታ ካላጤናችሁ የሚጠበቀውን ውጤት ማግኘት አይቻልም። ነገር ግን በትክክል የሰውነት ስሜትን በሚዛናዊ አእምሮ የምታጤኑ ከሆነ ውጤቱ በእጃችሁ ነው። ማንኛውም ውጭ የሚካሄድ ነገር በሰውነት ላይ ስሜት ይፈጥራል። እናንተ በዚህ በሚፈጠረው ስሜት ካልተረበሻችሁና በእርጋታ ከጤናችሁ በዛን ሰዓት የምትወስኑት ውሳኔ ጤናማ ውሳኔ ነው። በዛን ሰዓት የምትወስዱት አቋም ትክክለኛ አቋም። ይህ ቴክኒክ ፈዛዛ ያደርጋል ማለት አይደለም፣ በጣም ቀልጣፋ ነው የሚያደርጋችሁ። እኔ አሁን የቪፓሻና ተለማማጅ ነኝና ማንም ሰው እንደ ጎመን መጥቶ ቢቀነጥሰኝ ምንም ችግር የለም የሚባል ነገር የለም። እናንተ በዚህ ቴክኒክ ህይወታችሁ የፈካ የተቀላጠፈ ነው። ጭፍን ምላሽ የመስጠት ልምድ ይቆምና በምትኩ ትክክለኛ ድርጊት የሚከናወንበት አይነት ህይወት መኖር ትጀምራላችሁ። ጭፍን ምላሽ ምንጊዜም መጥፎ ነው፣ በመከራ የተሞላ ነው። ምክንያቱም ሁሉን ነገር የምታደርጉት በደመ ነፍስ እንጂ አስባችሁት አይደለም። ጭፍን ምላሽ በትክክለኛ ድርጊት ሲለወጥ ውጤቱ ለእናንተም ለሌሎቹም ጥሩ ነው። ይህም ለውጥ በህይወታችሁ ላይ ይመጣል። ብዙውን ጊዜ ኃይለኛ አቋም መውሰድ ሊኖርባችሁ ይችላል፣ በቃል ወይም በአካላችሁ። ግን አእምሯችሁ በፍቅርና በርህራሄ የተሞላ ይሆናል። ኃይለኛ አቋም መውሰድ ካስፈለገ መወሰድ አለበት። ለምሳሌ ህፃን ልጅ ወደ እሳት ወይም ወደ መርዛማ እባብ እየሮጠ ሊሄድ ይችላል። ለህፃኑ ይህ መጫወቻ ነው፣ እናንተ ግን ይህን ልትፈቅዱ አትችሉ። ሁሉንም ኃይላችሁን ተጠቅማችሁ ህፃኑን ከዚህ ተግባር ማገድ አለባችሁ። ህፃኑ ላይፈልግ ይችላል ወይም ሊያለቅስ ይችላል፣ ግን እንደፈለገው ቢንፈራፈር እናንተ ይህን አትፈቅዱለትም። ነገር ግን በዚህ ህፃን ላይ ምንም ንዴት አያድርባችሁም፣ ፍቅር ርኅራኄና ቀና አመለካከት እንጂ። ይህን የምታደርጉት ህፃኑን ለመርዳት ነው። ስለዚህ ሁሉንም ኃይላችሁን መጠቀም አለባችሁ። ሌላ ምሳሌ ደግሞ አንድ ጠንካራ ሰው የሆነ ደካማ ሰውን ሲያጎሳቅል ብታዩት፣ እኔ የቪፓሻና ሜዲቴሽን ተለማማጅ ነኝ እና ያገባኝ፣ እነሱ በራሳቸው ካርማ ነው የሚሰቃዩት ማለት አትችሉም። ዳማ ይህንን አያስተምርም። ኃይለኛ አቋም መውሰድ አለባችሁ። ይህን ጉልበተኛ ሰው ከዚህ ከተሳሳተ ተግባሩ መገላገል አለባችሁ። ሜዲቴሽን ባትለማመዱ ይህንን ልታደርጉ ትችላላችሁ። ግን ያን ጊዜ ለተበዳዩ ከፍተኛ ርኅራኄ ሲኖራችሁ፣ በበዳዩ ላይ ግን ከፍተኛ ጥላቻ ያድርባችኋል። አሁን ግን አስተሳሰባችሁ ልዩ ነው። ለተበዳዩ ርኅራኄ ያድርባችኋል፣ ነገር ግን ለበዳዩ የበለጠ ርኅራኄ ይኖራችኋል። ይህ ጉልበተኛ በጣም ደንቆሮ ነው። ምን እንደሚያደርግ እንኳን አያውቅም። እሱ ይህን ደካማ ሰው ብቻ ሳይሆን የሚጎዳው ራሱንም ጭምር ነው። ደካማውን ለመጉዳት መጀመሪያ ውስጡ በንዴት ወይም በክፋት የተሞላ መሆን አለበት። አእምሮ በክፋት የተሞላ ነው። ስለዚህ ራሱንም ጭምር እየጎዳ ነው። በዛ ላይ ለስለስ ያለ ቋንቋ እንኳን አይገባውም። በጣም ደንቆሮ ነው። ስለዚህ ጠንከር ያለ ቋንቋ መጠቀም አለብን። የሚገባው ቋንቋ እንደዚህ አይነቱ ነው። ስለዚህ ጠንከር ያለ አቋም መውሰድ አለባችሁ። ግን ውስጣችሁ አሁንም በፍቅርና በረህራህ የተሞላ ነው። ምን ጊዜም ቢሆን ኃይለኛ አቋም ከመውሰዳችሁ በፊት ራሳችሁን መርምሩ። ውጭ በሚከናወነው ሁኔታ ምክንያት በሰውነቴ ላይ እየተፈጠረ ያለው ስሜት ይህ ነው እና ለነዚህ ስሜቶች ምላሽ እየሰጠሁ አይደለም። እንዲሁም በዚህ ጠንካራ አቋም በመወስድበት ሰው ላይ ከረራይ በስተቀር ምንም ክፋት የለኝም እያላችሁ ራሳችሁን ከመረመራችሁ ቴክኒኩ እየሰራ ነው ማለት ነው። በአስተማሪ ኢሳያ ጂውባኪን ጊዜ የነበሩት አንዳንድ ገጠመኞች ይህን ግልጽ ያደርጉታል። አስተማሪ በጣም ኃይለኛ አቋም ይወስዱ ነበር። አንዳንዴ በቅርብ የማያውቋቸው ሰዎች ምን አይነት የቪፓሽን አስተማሪ ናቸው እያሉ ይጠራጠሩ ነበር። አንዳንዴ ጩኸታቸው በጣም ከባድ ነው። ስለዚህ እንዴት እንዲሆናሉ እያሉ ሰዎች ግራ ይጋባሉ። ነገር ግን በቅርብ የምናውቃቸው ሁሉ ነገር ግልጽ ነው። ምንም ንዴት የሚባል ነገር በውስጣቸው የለም። ከላይ ሲታዩ የተናደዱ ይመስላል። ውስጣቸው ግን በፍቅርና በረህራህ የተሞላ ነው። ለነገሩ በጣም ስነ ስርዓት አጥባቂ ናቸው። በመንግስት መስሪያ ቤት ቢሮአቸውም ሲሰሩም ሆነ በሜዲቴሽን ማዕከል ውስጥ በማንኛውም ቦታ መመሪያ ካለ ሁሉም ሰው በመመሪያው መሰረት መስራት አለበት ይላሉ። ሁሉም ተማሪዎች በመመሪያው መሰረት ጠንክረው መስራት አለባቸው። ሜዲቴሽን ማዕከል አንድ ሰው የሚመጣበት አላማ ዳማን ለመማር ነው። በዳማ ለመጎልበት ነው። እና አንድ ተማሪ በትክክል ካልሰራ እዚህ የሚመጣበት ጥቅሙ ምኑ ላይ ነው? ስለዚህ በዚህ ጉዳይ በጣም አጥባቂ ናቸው። ጥሩ የሜዲቴሽን ማዕከል ውስጥ እያንዳንዱ ተማሪ የግሉ የሜዲቴሽን መለማመጃ ክፍል አለው። አንድ ተማሪ ከክፍል ይወጣና ሲንቀዋለል ካዩት ሄዶ ምን እያደረክ ነው ብሎ ሲጠይቁት ተማሪውም ምን መሰለው ጌታ በዚህ ወጥቶ በዚህ ወርዶ እንዲስለውንኩ ይመውጣት ነበርብኝ በቃሽ ተመልሼ እገባለሁ ብሎ ይገባል። ከዛ ትንሽ ቆይቶ ተመልሶ ይወጣል። እሺ አሁን ደግሞ ምን ሆንክ ሲሉት እንደገና ሌላ ሰበብ ይፈጥራል። የተማሪ በመመሪያው መሰረት እየሰራ ለመሆኑ ሲታወቅ ሜዲቴሽን አዳራሽ ውስጥ ተቀምጠን እያለን ጎንካ እጅ እዚህ ተማሪ ላይ ትንሽ ጠንከር ያለ ቋንቋ ልጠቀም ይሉና ይሄዳሉ። የግል ሜዲቴሽን ክፍሎች ከዋናው የሜዲቴሽን አዳራሽ 5-6 እርምጃ ወረድ ብለው ነው የሚገኙት። ይወርዱና በሩን ያንኳኳሉ። ከዛ በሩ ሲከፈት ይጮሃሉ። ይህ ጩኸት ደግሞ የትልቁ ቪፓሽና አስተማሪ ጩኸት ነው። ልክ እንደ ማርያም መንቀጥቀጥ ነው። አጠቃላይ የሜዲቴሽን ማዕከሉ መንቀጥቀጥ ይጀምራሉ። ከዛ እነዚያን 5-6 ደረጃዎች እየሳቁ ይመጣሉ። ጎይንካ ሄጄ ጮኩበት አሁን ትንሽ ደንገጥ ስላለ በደንብ ይሰራል እያሉ ይስቃሉ። ምን አይነት ጩኸት ነው? በፍቅር የተሞላ በርህራሄ የተሞላ ጩኸት። ስለዚህ በህይወታችሁ ብዙውን ጊዜ ኃይለኛ አቋም መውሰድ ሊኖርባችሁ ይችላል። ምክንያቱም ሰውየው ሌላ ቋንቋ ስለማይገባው። ሁሌ እንዳስፈላጊነቱ ኃይለኛ አቋም ውሰዱ። ግን ውስጣችሁ በፍቅርና በበጎ አድራጎት መንፈስ መሞላት አለበት። ተጠንቀቁ። ትንሽ የንዴት ነገር በምትወስዱት አቋም ላይ ካለ ራሳችሁን እየጎዳችሁ ነው። ራሳችሁን መርዳት ካልቻላችሁ ደግሞ ሌላ ሰው መርዳት አትችሉም። መጀመሪያ ራሳችሁን እርዱ። ደካማ ለመርዳት ጠንካራ መሆን አለባችሁ። ሽባ ከሆናችሁ ሌላ ሽባ መደገፍ አትችሉም። እውር ከሆናችሁ ሌላ እውር መንገድ ማሳየት አትችሉም። ስለዚህ መጀመሪያ ራሳችሁን ጤነኛ አድርጉ። መጀመሪያ ራሳችሁን እርዱ። ከዛ ሌሎችን መርዳት ትችላላችሁ። ቡድሃ በዚህ ዓለም ላይ 4 አይነት ሰዎች አሉ ይላል። የመጀመሪያው ቡድን ከጨለማ ወደ ጨለማ የሚሮጥ፣ ሁለተኛው ቡድን ከብርሃን ወደ ጨለማ የሚሮጥ፣ ሶስተኛው ቡድን ከጨለማ ወደ ብርሃን የሚሮጥ፣ 4ኛው ቡድን ከብርሃን ወደ ብርሃን የሚሮጥ እሱ ባልተጨበጠ ነገር ላይ ንግግር አድርጎ ያውቃል። ፋካቶ ባጋባቶ ዳሞ ትምርቱ በጣም ግልጽ ነው። ስለዚህ ሰዎች ሌላ ትርጉም ሊሰጡት የሚችሉት አይነት ነገር ሲናገር ወዲያውኑ ግልጽ አድርጎ ያስረዳል። ብርሃን ምንድነው? ጨለማስ ምንድነው? እንዴትስ ነው አንድ ሰው ከአንዱ ወደ ሌላው የሚሮጠው? የመጀመሪያው ቡድን ከጨለማ ወደ ጨለማ። አንድ ሰው በተለያየ መንገድ በመከራ የተዘፈቀ ነው። በጤና ደረጃ፣ በገንዘብ ደረጃ፣ በቤተሰብ ደረጃ እንዲሁም በማህበረሰብ ደረጃ በሁሉም የተጎዳ ነው። ዙሪያው ተቅላላ መከራ በመከራ። ይህ ጨለማ ነው። ኑሮም የጨለማ ኑሮ ነው። ምንም ደስታ የሚባል ነገር በህይወቱ የለም። ይህ ሰው ሁሌ ንዴት፣ ጥላቻ፣ ንዴት፣ ጥላቻ ያለማቋረጥ ያመነጫል። እዚህ ቦታ ላይ የደረስኩት በገሌና በገሌ ምክንያት ነው። ስለዚህ በገሌና በገሌ ላይ ንዴት ወይም ክፋት ሁሌ እንዳመነጨ ይኖራል። አሁን ያለበት ጨለማ ነው። ነገር ግን ለወደፊቱም የጨለማ ዘር እየዘራ ነው። አሁን ያለበት በመከራ ውስጥ ተዘፍቆ ነው። እንዲሁም ለወደፊቱም የመከራን ዘር እየዘራ ነው። ይህ ክፋት፣ ንዴት፣ ምቀኝነት የሚያመጣው ሌላ መከራ፣ ክፋት፣ ንዴትን ነው። አሁን በመከራ ነው፣ ወደፊትም መከራ ነው። አሁን ጨለማ ነው፣ ወደፊትም ጨለማ ነው። ሁለተኛው ቡድን ከብርሃን ወደ ጨለማ የሚጓዝ። ብርሃን አሁን በጣም ደስተኛ ነው። በገንዘብ፣ በጤና፣ በቤተሰብና በማህበረሰብ ደረጃ ጥሩ ቦታ አለው። ተከብሮ ተደስቶ ነው የሚኖረው። ነገር ግን የሚኖረው የእብደት ኑሮ ነው። በጣም የስግብግብ ኑሮ፣ የራስ ወዳድ ኑሮ፣ ሁሉንም ሰው እንደናቀ። እነዚህ የማይረቡ ሰዎች፣ ደካሞች። እኔ ግን በጣም ብልህ ነኝ። ለዚህ ነው ሀብታም የሆንኩት። ለዚህ ነው ገንዘብ፣ የተከበረ ቦታ እንዲሁም ስልጣን ያለኝ እያለ ጉራውን ይቸረችራል። ይህ ሰው በድሮ ጥሩ ስነ ምግባር ምክንያት፣ በድሮ ካርማ ምክንያት አካባቢው በደስታ የተሞላ ነው። ነገር ግን በእያንዳንዷ ጊዜ የመከራ ፍሬን እየዘራ ነው። ስለዚህ ይህ ሰው ከብርሃን ወደ ጨለማ እየሮጠ ነው። ሶስተኛው ቡድን ይህ ልክ እንደ መጀመሪያው ቡድን አካባቢው በመከራ የተሞላ ነው። ነገር ግን በውስጡ ሁሉም ነገር ስለሚገባው መከራውን ሁሉ ፈገግ ብሎ ይቀበላል። ኦ ይህ መከራ የመጣው በድሮ መጥፎ ካርማ ምክንያት ነው። አሁን በእርጋታ ዕዳ ልክፈል ብሎ ብቻ ቪፓሸና ይለማመዳል። አኒቻ፣ አኒቻ፣ አኒቻ። የመከራ ምክንያት ይህ ሰው ይመስላል፣ ግን እሱ አይደለም። እሱ ዝም ብሎ ተራ መጓጓዣ ነው። መከራዬ በዚህ ሰው ወይም በሌላ ሰው ምክንያት መምጣቱ አይቀርም። ስለዚህ ችግር ለሚፈጥርበት ሰው ፍቅርና ርህራሄ ያመነጫል። ማለትም አሁን የፍቅርና የርህራሄ ዘርን እየዘራ ነው። በአሁኑ ሰዓት በጨለማ ተዘፍቋል፣ ግን ወደፊት በብርሃን የተሞላ ነው። ውሎ አድሮ ይህ ጨለማ መንጋቱ አይቀርም። ከዛ ብርሃን ብቻ ይመጣል። እየተከለ ያለው የብርሃን ዘርን ስለሆነ የሚመጣው ፍሬ ደግሞ የብርሃን ፍሬ ነው። አራተኛው ቡድን ከብርሃን ወደ ብርሃን። ኑሮ በደንብ የተሟላ ነው። በሀብት፣ በጤና፣ በቤተሰብ፣ በማህበረሰብ ደረጃ ሁሉ ነገር ተስተካክሏል። ግን ይህም ነገሮች በደንብ ገብተውታል። እውነትን ተረድቷል። ይህ ሁሉ ሀብት የመጣልኝ ድሮ በሰራሁት ስራ ነው። ይህ የጥሩ ካርማ ውጤት ነው። የፈለገውን ያህል ጥሩ ስራ በሰራ ፍሬው ዘላለማዊ አይደለም፣ ማቆሙ አይቀርም። ስለዚህ አሁን በገንዘቤ፣ በክብሬ፣ በስልጣኔ ሌሎችን እንዴት ልጥቀም፣ እንዴት ልርዳ እያለ ያስባል። ለራሴና በኔ ስር የሚተዳደሩትን ከረዳው በኋላ በቀረው እንዴት ሌሎችን ልትቀም ይላል። ስለዚህ ሁሉም ፍቅር ረራይና በጎስነ ምግባር ፍቅር ረራይ በጎስነ ምግባር እንደመነጨ ነው። ሁሉም የቃላት ያካልና ያምሮ ድርጊቶቹ ንጹህ ናቸው። ሁሉ ለሌሎቹ በጎ እንዳሰበ ነው። ስለዚህ የብርሃን ዘር እየዘራ ነው። ከብርሃን ወደ ብርሃን እየሮጠ ነው። ከደስታ ወደ ደስታ እየሮጠ ነው። እኛ አንደኛው ወይም ሁለተኛው ቡድን ውስጥ መገኘት የለብንም። መገኘት ያለብን ሶስተኛው ወይም አራተኛው። በድሮ ካርማ ምክንያት ያሁኑ ህይወት ጨለማ ሊሆን ይችላል። እንዲሁም በድሮ ካርማ ምክንያት ያሁኑ ህይወት በደስታ የተሞላ ሊሆን ይችላል። ነገር ግን አሁን ያለንበት ካርማ ባለቤት እኛው ነን። ቡድዳ እንዳለው አታሂ አተኖናቶ አታሂ አተኖጋቲ እናንተ ራሳችሁ ባለቤት ናችሁ፣ ማንም አይደለም። እንዲሁም የወደፊት ህይወታችሁ ባለቤትም ራሳችሁ ናችሁ። ድሮ ያለፈው አልፏል። ነገር ግን ወደፊት መከራ የሚያመጣ አንድም ሳንካራ እንኳን መፍጠር የለብንም። አስተውሱ፣ የራሳችሁ ባለቤት ናችሁ። አሁን ያላችሁበትን ጊዜ ባለቤቱ ነው። ወደፊት መጪው ጊዜ ደግሞ ያሁኑ ጊዜ ልጅ ነው። ያሁኑ ጊዜ ባለቤት ከሆናችሁ አሁን የምትኖሩበት ኑሮ በዳማ ከተሞላ የመጪው ህይወታችሁ በደስታ የተሞላ ይሆናል። ወደፊት ጨለማ የሚባል አጋጥማችሁ ያሁን ጊዜ ባለቤትነትን አጎልብቱ። ይህ ቪፓሻና ነው። ያሁን ጊዜ ባለቤት ሁኑ። በአሁኑ ሰዓት እኔ የራሴ ጌታ ነኝ። ስለዚህ መከራ የሚያመጣ ዘር አልተክልም። ጨለማ የሚያመጣ ዘር አልተክልም። የደስታና የብርሃን ዘር ብቻ ነው የምዘራው ብላችሁ ወስኑ። ይህ ለእናንተም ለሌሎችም ጥሩ ነው። በትክክል ተለማመዱ። ውጤቱ በእጃችሁ ነው። ጥሩ ውጤት ይመጣል። ቴክኒኩ በደንብ ይግባችሁ። በዚች በቀረቻችሁ አንድ ቀን በትጋት ሰርታችሁ የቻላችሁትን ያህል ግድፍ አውጡ። እንዲሁም በቴክኒኩ ጎልብቱ። የሰውነት ስሜታችሁ ይሰማችኋል። ከዛ በሚዛናዊ አእምሮ ታጤኑታላችሁ። የሰውነት ስሜታችሁ ይሰማችኋል። በሚዛናዊ አእምሮ ታጤኑታላችሁ። የቀረውን ለዳማ ተውት። ጥሩ ውጤት ታገኛላችሁ። በዳማ እያደጋችሁ ሂዱ። ዳማ በጣም ጥሩ ነው። ሁላችሁም የዳማን ጥሩ ፍሬ ታገኙ ይሆን። ሁላችሁም እውነተኛ ሰላም፣ እውነተኛ ደስታ፣ እውነተኛ መረጋጋት ለማግኘት ያብቃችሁ።
Bhavat Sat